ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከመሻችሁ ቀጣዮችን ጉዳዮች ትሰማላችሁ።
የተጠቀምንበት የጥናት ዘዴ ከዚያ አድገናል። ከተለያዩ የኮሚኒቲ ማህበረሰቦች ጋር አሁን የቡድን ውይይት አካሂደናል።
የኢትዮጵያ ሴቶች ህግ ባለሙያዎች ማህበር በጋምቤላ ክልል ስላሉ ጎጂ ልማዳዊ ድርጊቶች ያደረገውን ዳሰሳ ጥናት በተመለከተ ከትናንት የቀጠለ መሰናዶ ዛሬ ምሽት ይሰማል።
ውጭ ነው ስራ ብለው አተደበቁበት ነው እንጀራ እየበሉ ሰዓት አለፈ ጦር አልፋ ለሰዓት አለፈ እንግዲህ ደና ነው ብለው ወጥተው እየበሉ ነው እግድሏች ስራ ብለው ሁሉ።
በሌላ በኩል የደቡብ ጎንደር ነዋሪዎች የህወሓት ታጣቂዎች ያደረሱብን ያሉትን በደል ለአሜሪካ ድምፅ አጋርተዋል። በምሽቱ ሙሉ ዘገባው ይደመጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ስለምትቆዩ በድጋሚ እናመሰግናለን። አጫጭር የዓለም ዜናዎችን ቀድመን እንስማ። ኤደን ገረመው።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን።
ለተፈጠረው የቴክኒክ ችግር በእጅጉ ይቅርታ እንጠይቃለን። ወደ ያዝንላችሁ ጉዳዮች እንሻገር። የኢትዮጵያ ህግ ባለሙያ ሴቶች ማህበር በጋምቤላ ክልል ባኝዋ በኑዌር ማጂንግና ኦፓጎሳዎች ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊ ልማዳዊ ድርጊቶችን ለይቶ ለማውጣት ይረዳል ያለውን ፈጣን የዳሰሳ ጥናት በቅርቡ ይፋ አድርጓል። ዛሬ በጋምቤላ ያለው የጥሎሽ ባህል በሴቶች ላይ ብቻ ሳይሆን በወንዶች ላይም እያሳደረ ያለውን ተጽዕኖ የሚያጋራን ላንጊ ናይላ አመድንና የጥናቱን ድምዳሜ ያካተተ ዘገባ ኤደን ገረመው አጠናቅራለች። በመቀጠል ይሰማል።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣጥመር ሀገሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 MSYMS በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን DVB-S2 ወይም QPSK ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን።
ወይዘሮ ሃና ኦመድ ኮት የጋምቤላ ክልል ነዋሪ ሲሆኑ በሙያቸው ነርስ ናቸው። የአኝዋ ጎሳ አባል የሆኑት ወይዘሮ ሃና የ12 ዓመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ 10 ዓመት ሆኗቸዋል። ወይዘሮ ሃና ከባለቤታቸው ጋር የተፋቱበት ምክንያት እንዲህ ያስረዳሉ።
ደግሞ አድሮ ሲመጣ በጧት ይመጣና ክፈች ይለኛል በሩ ማለት ነው። ከዛ ይከፍትለታል። ለግዘኔ ከዛ አንድ ቀን መጥቶ ክፈች ያለኝ። እኔ ደግሞ ጸሎት ላይ ነበር ለነበርኩኝ ያኔ ክፈች ያለኝ። እኔ ስለቆየው በጣም አበዛሽ ምናምን አለኝና ሰደበኝ። ተጣላንና እኔ ሞኝ አረከኝ እንደው ለግዘኔ ዝም ምለው አልኩኝና ከዛ ተጣላን። ከዛ ራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋል እና እነሱ ደግሞ ይሰድቡኛል። እሷ እኮ ፋራ ነች እና ስለማልጠጣ ጫት ስለማልቅም ፋራ ናት ይሉኛል። ምክንያቱም አልዞርም አቤት ነው የምሆነው። እዛ በጣም የሚሰድቡኝ እና ሌሎች ሴቶች የሚሰድቡኝ ከእሱ ጋር ቢፋታ ነው የሚሻለኝ አልኩ። ቤተሰቦች ደግሞ የሚስተራወቁ እና እንዴት ዝም አልሽ እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩኝ። ዛሬ ደግሞ ተናድጄ ለምንድን ነው የሚሰድበኝ? ከዛ ክስተ ደግሞ ተናዳ እንደዚህ ከሆነ ለምንድን ነው የማትፋቱ አለች እኮ። ከዛ አንቺ በቃ ተስፋ አትቆርጭም እንዲ አለችኝ አክስተ ማለት ተናዳ ማለት ያባት። ከዛ ደግሞ የእናተ እህት አለች እና እሷ እኮ ተስፋ መቁረጥ አትችልም። ምክንያቱም እሱ ነው ራሱ መጥቶ የጠየቃት ያን እና እሱ አሳቡ ይጠየቅ መጀመሪያ። እሱ ደግሞ አልፈልጋትም ካለ እኛ እንትን መወሰን እንችላለን። ከዛ እሱ ሲጠየቅ ምንም አልተናገረም ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ ይተ ይወስዳታል፣ አንተ ደግሞ እንደምትፈልጋት ከሆነ እና ለሆነ የወሰደኝ።
በዚህ መልኩ ጋብቻቸው የተጠናቀቀው ወይዘሮ ሃና ለመፋታትም ቢሆን ውሳኔው የኔ አልነበረም ይላሉ። ከፍቺ በኋላ ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት። እሳቸው በግላቸው የሚያግዟቸውና የሚረዷቸው አማቾች እንዳሏቸው፣ ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው ልክ እንደ ህፃን ልጅ እንደሚደበደቡ ይናገራሉ።
የማቀው ማለት ነው አሁን አንድ ቤት መኖር ይጀምራሉ አይደል? አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል። አርፍዶ ነው የሚገባ። ለምሳሌ አሁን ለሊት ላይ ነው የሚገባ። እሷ ደግሞ አንድ ነገር ከተናገረች በጣም ነው የሚገርፋት። ተለመደ ነገር ነው ጋምቤላ።
በቅርብ ጊዜ በኢትዮጵያ የህግ ባለሙያ ሴቶች ማህበር ኢውላ በአኝዋ፣ ኑዌር፣ መዠንግና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሃና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመላክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን ያላቻ ጋብቻ፣ የሴቶች ግርፋት፣ ሴቶች ትምህርት ቤትና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉና ተደራራቢ ችግሮችም እንዳሉባቸው ይናገራል።
እንግዲህ የጥናቱ ግኝቶች በስድስት ርዕሶች መመልከት ይቻላል። እነዚህ ምንድን ናቸው? አንደኛ የጥዋት ሶሳይቷ ክፍፍል የተገኘ ግኝት አለ። አገልግሎቶችን ከመጠቀም አንጻር ሴቶችና ወንዶች ምን ያህል እንደሚጠቀማሉ የሚለውን ለመመልከት ሞክሯል። ከዛም ሌላ ደግሞ በጥዋት ጾታ ዙሪያ የተዛቡ አድሏዊ ልምዶችን የተዛቡ አመለካከቶች ደግሞ የማስቀጠል ያለው አመለካከት ማስተሳሰብ ራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ሰጭነት ሂደት ውስጥ ያላቸው ስታቸው ምን ይመስላል፣ በራሳቸው ህይወትና እንዲሁም ደግሞ በንብረት ሀብት ላይ የመጠቀም የመቆጣጠር የመወሰን ስልጣናቸው ምን ይመስላል፣ የህጎቹ አፈጣጠና ክፍተቶች ምንድን ናቸው የሚለው ለማየት የሞከረና በእነዚህ ዙሪያ ክፍተቶችን እያመላከተ ነው የፍትህ አካላትን በመንግስት መዋቅር ውስጥ ያለ የፖሊስን አቃቢ ፍርድ ቤቶችን ለምሳሌ መስተኛ ድገባ ተሰጥሞብኛል ወይም ደግሞ ከባሊ ጋር ተሳስቻለሁ በሚል ወደ ፍትህ አካላት የሚሄድ ነገሩ በእነዚህ የህብረተሰብ ክፍሎች ዘንድ ብዙ የተለመደ አይደለም። እነዚህን አይነት አለመግባባቶች የሚፈቱት በባህሉ መሰረት በሽማግሌዎች በአካባቢ ማህበረሰብ በዛ ልምድ የሚፈታበት አግባብ እንዳለ፣ ይህም ደግሞ ብዙዎቹ ሽማግሌ ሆነው የሚቀመጡት ወንዶች በመሆናቸው ነፍሶቻቸው ብዙ ጊዜ የማይከበሩበት ሁኔታዎች እንዳሉ ይሄ ዳሰሳ ጥናት ለማሳየት ችሏል። ሌላው ከተዛባ ስርዓተ ፆታ ጋር ተያይዞ ይህንን ስርዓተ ፆታ ለማስቀጠል ያሉ ድርጊቶች ጎጂ ልማዳዊ ድርጊቶችና አመለካከቶች ጋር ተያይዞ ቅድም እንደጠቀስኩት የስራን ክፍትልን በተመለከተ የሴት ስራ የሴት ነው፣ የወንድ ስራ የወንድ ነው፣ የወንድ የሴት ስራ ውስጥ ነው። ሴቶች የአንሶስ ስራዎች ላይ ይሳተፋሉ። ሴቶች ግን ለምሳሌ ገበያ ሄደው ሽንኩርትና ቲማቲም ይገዙ በሴቶችም ሆነ በአጠቃላይ በወንዶችን በአካባቢ ማህበረሰብ የሚዘገዙበት የሴት ስራ የተናቀ ዋጋ የሌለው ተደርጎ የሚታይበት ሁኔታ እንዳለ ያሳያል። ሌላው ጎጂ ልማዳዊ ድርጊቶችን እንዳሉ ያሳያል። ያ ማለት ምንድን ነው?
በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመለከተ መሆኑን የጥናቱ አድራጊ ህብረት አባሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደ ምሳሌ ያነሱታል።
በዋጋ ስትመጣ ያው ጥሎሽ የጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳል። ስለዚህ የመጀመሪያ ሮባ መውለድ አለባት ነው። ለምን ያህል ጊዜ መውለድ አለባት የሚለው የወንድ የመወሰን ስልጣን ያለ ሴትዮዋ በዚህ ረገድ ምንም አይነት ስልጣን አይኖራት። ከዚህ ጋር ተያይዞ ለምሳሌ መውለድ ማችን ቢዞር ጥሎሹን እንድትመልስ ቤተሰቦቿ እንዲመልስ ና ሰው ቤተሰቡ እንድትመለስ የሚደረግበት ልማድ እንዳለን አይደንቲፋይ ተደርጓል። ከዛ ሌላ ለምሳሌ የወሊድ መቆጣጠሪያ ወስዳ ስግን የምትገረፍበት ሁኔታ እንዳለን ያሳያል።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮም ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ጉዳይ እንሻገር። ኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎች በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫና ጋሳይ በተባሉ ከተሞች በቆዩባቸው ቀናት ቤት ለቤት እየዞሩ ንጹሃን ዜጎችን ገድለዋል ሲሉ ነዋሪዎች ለአሜሪካ ድምጽ ተናግረዋል። የደቡብ ጎንደር ዞን ዋና አስተዳዳሪ በበኩላቸው ለአሜሪካ ድምጽ ሲናገሩ በዞናችን ጥቃት የፈጸመው ባንድ ቡድን ስም የሚጠራ ታጣቂ አይደለም ብለዋል። አስቴር ምስጋናው
ጀስ ካላላ ወለት ሶስት ልጅ አፈሰው ሞቱ።
በደቡብ ጎንደር ዞን ላይ ጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባለዋ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ።
አሲያ አምስት ቀን ወተፈጠሩ ግርግር ነፍሳችንን አጥናለን ብሎ ሸስተው እና ታባቶቻቸው እየተደው ድፍት ብለው ቀሩ። አራት ነፍሳቸው ነው የሞቱት። የልጅ አባት የልጅ እህቱ ልጅ የኔ አማች ያውስተ ሚስቱ ማለት ነው። አራት ሰው ነው የሞተው። አንድ ቤት ውስጥ ውጭ ነው በስራዬ ብለው ተደብቁበት ነው እንጀራ እየበሉ ሰዓት አለፈ ጦሩ አልፋለ ሰዓት አለፈ እንግዲህ ደህና ነን ብለው ወጥተው እየበሉ ነው የገድሏቸው። ስራዬ ብለው ሁሉ ያ ህፃን ላይ በድምጭም ልቅልቅ ብሎ ነው የተገኘ ህፃን ሁለት አመት ተኩል እሱ ታቀፈው ቁጭ ብላ አላያቸው። ሁለት አመት ተኩሉ ነው።
በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ 200 የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ።
እንዳነድ ይገልጿቸዋል ተባለ። ጀባችን እየሰማ ሰው አስቀረን እንዴ ተኩሱ።
እና ስንት ቀን ነው እዚህ ሳይቀበሩ ቆዩ?
አንድ ቀን ነው ያደሩትና አንድ ቀን አደሩ። እኛ አልቀበርንም እነሱ ቀበሯቸው። እንደቀበሩ ስልክ ደወሉ። በነገታው ሆድደን አራቱ ነና ተሸሽገን እንደንተን ሄደን አልቀሰን ተንከባለን መጣ። በቃል ይሁን ወደ አንተ ተለሚዘር መጣ አለ ዛሬ ለፋለፍስ ምጃለ ያወለቀ ይጣል ምሽው ልቅጣል ጫማው ልቅጣል ስናለቅስ ምናችሁን ምታልቁ ሳታልቁብኝ ይላል አታልቁብኝ ዝም በሉ በቃ
ንፋስ መውጫ ከተማ አስተዳደር ውስጥ በህዋት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል።
እንግዲህኛ መጀመሪያ ጦሩ ተነዶ ሲመጣ ምንድነው የት ልትሄዱ ነው ጥላቸው እነስነላቸው ራስ ድራር ይያለ በሙሉ ይወጣ ሄደ። ከዛ በኋላ መጨረሻ ያወቅነው እዚህ የነበረው ከባድ መሳሪያ ምድርተኛ በሙሉ መሳሪያ ወጥቶ ሲሄድ አሩጡጡ አሉን። ምንድነው ስንል ገብተዋል ተባን ወጣን። ከወጣን በኋላ ግን እኛ አመልጠናል። እዚህ ሲመጡ ሲገቡ ያው ያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው። እና ጠቋሚት በመምጣት የታማኝ ቤት አገኘን አሉ። እዚህ ኔሊስ የሆነ ድርጅት አላት የምግብ ቤቱ። ከዚህ ተገቡ በኋላ አንደኛ ያለውን ቢራ ጠጡ ያለውን ኡዞ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በ15 ጥይት ነደሉት። ገቡና የምግብ ቤቱን ይሄንን ቴሌቪዥን አወርደው ከሰከሱት። ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር ይሄን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ።
ነዋሪዎቹ የህዋት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሐሴ 5 እስከ ነሐሴ 16 ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት አማራ ልዩ ኃይል ከፋኖና ሻገር ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነ ስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ሲደርስ እንዲሁ በተመሳሳይ ከተማው ውስጥ የሐዘን ድባብ ይነበባል። በመንገድ ሳልፍ የሰማሁት የሐዘን እንጉርጉሮ ወደ አንድ ቤት ጎራ እንድል አደረገኝ። ወይዘሮ መሰል አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህዋት ታጣቂዎች እንደተገደሉባቸው ይናገራሉ።
አንድ ገደሏቸው። አንዱ ዋርሴ አማሽ ነው። አንዱ የኔ ባህሪ
ተከታይ።
አስራ 8 ይሆን እንደሆነ 11ኛ ክፍል አልፎ አልማረም ብሎ መንጃ ፈቃድ አውጥቶ ትምህርቱ ሹፌር ሆነ። አሁን ሹፌር ምን ያስጀነጨ ያለ ምን ያስ ባዝንዳ ቆመን ሞተ። ሸሽቼ ወደ ደጃ ሁሉ ተሰወጥ እዚያ ሰወጥበት አባታችን ገደሉት እንዴ ብሎ ውጥት ብሎ ሲሄዱ ለካ በወዲያ በታሳ መጥቶ ተሰብስበው አለካ። መቱን እንደቆም ሁለት መቱን እንደቆም ዩኒቨርሲቲ የመጣው ልጅ ሩጣ መጥቀተን ተባለ። ሁለቱን ወንድ ገደሏቸው። ገደሏቸው ተነባብሮ ነው ያገኘናቸው። እኔ አባቱ ላይ አነሳናቸው።
ከሟቾቹ ጋር የነበረው አባቴን እርቂውን የተባለው ልጃቸው ወንድሞቹ ሲገደሉ ማየቱንና እርሱም በተኩስ ውስጥ ማምለጡን ይገልጻል።
ወንድሞቼ በዚህ የገቡ ነበር ይመስለኝ ዞሮ ደብቀን ነበር። ሩጣን ወጣን ከዛ እኔን ተኩሶ መጀመሪያ ላይ ሳቱኝ። ከዛ እነሱ መሃል ላይ መጥቷቸው ከዛ ፋዘር ነው ሩጦ መጣ። ልጅ እሱን ደግሞ ከላይ ያሰቃዩት ነበር። ዙሪያውን እንትን ብለው ምንድነው አንተ ያብይ ተመረጭ ነው ወይስ ምንድነው ሲል እኔ ያብይ ተመረጭ አይደለም ንጹህ ገበሬ ነኝ። ምትመቱኝ ከሆነ ምቱኝ ሁላችሁ። እኔ ንጹህ ገበሬ ነኝ ማቆ ነገር የለም። ከርቀቱ ነው አንተ ግደፍ በትግረኛ ረፍረፍ እንደማለ መሰለኝ። ከዛ ረፍረፍ ሲለው ከዛ አለቀው ጠሩና ፋዘር ወሰደው ጫማውን አወለቀው። ጫማውን አሰለቀ አንበርክኮ ጫማውን አወለቀ። ከዛ እንደገና ለበሱና አለ እኔም እንደዛ እየተረፍኩኝ
የሆነው ሁሉ ባይኔ ተመልክቻለሁ ያሉት ወይዘሮ ህይወት አሰፋ ሁኔታውን እንዲህ አስተውሰዋል።
አባቴው በላይ ሲወጣ አባታቸው እነሱ አትውጡ አትክፈቱ እንደርስንላቸው ልጆቹ አባታችን ብለው ወጡ። አባታችን ብለው ሲወጡ هذه جاس في درسه إني أبغى روات الشسل بزي بق سيلو بزي شواتشو دي سيروتو رجبو فتيه فتيه نصمو فتيه جبو سلو نصنا أشوا قالة نصنا أشوا قا بعدين ما تطالسي رجبو أتادمو تم بيجي نسجرا هي كرمي هودة تشد نجاز يسي فول كلك ما تواجهوا على سج إني أتادي بق نجيب ترمون درسل سنة على الكامل طال نروت أويان النص زي تركا سنوات عدنيا ناچوان السانا
ويزرو لاوائي تراتي يتبالو يا عمستريجو چننات لهاي عامتات بتداراب رواتشو يزلو قطن يتداراب غاراتشون يهوات تاتاكيوش اندقدلو باتشو ينناك غرالو
تيز نو اني عزي واتا يقدم شرسنو لن ناتا بن ناتاسو كازي كولت موتوانا يغنيوت يتمتاقن بدا جيتم
هولتو كتاموش تغنيچي ينناك غرقواتشو بهازا لا يميقنو بيتسابوش بيتسابوشاتشون يقدلو باتشو يهوات تاتاكيوش موناتشون ጁንታው በማለት ያስረዳሉ በሌላ በኩል የህዋት ጣላቀባይ እንዲባሉ በነጽዋን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብሏል በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ወንጀላ አጥብቀን እናስተባብላለን ብለዋል ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀረሞርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህዋት ኃይል ብቻ በሚል ባንድ ቡድን የሚገለጽ አይደለም ብለዋል።
የትግራይ ኃይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብነው እንደተመለከተው በዚያ ልክ የሚታይ እንጂ አንድ ቡድን ኃይል አድርጎ መውሰድ የሚቻል ኃይል አይደለም። ከበቤችን ሞሮ ያገኘ ነው ስንፈልመው የቆየ ነው አይ ከተለያዩ ዞናችን ውስጥ ዘጠኝ ቀን የሚሆን አካባቢ ነው ተመቆየ ትግራይ ነገር ግን ከጦርነቱ ይልቅ የዘረፋና ሀፍቴ ማውደን እና ንጹሃንን የግድል ስራ ደግሞ ሌላ ታርጌት አድርጎ የገባ ኃይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ በንብረቶቻችን ላይ በዜጎች ንብረት ላይ በመንግስት ንብረት ላይ በህብረተሰብ መጠቀሚያ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም።
በደቡብ ጎንደር ዞን ህወሓት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሃን ዜጎች መገደላቸው ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል።
ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል። በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተስተው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጪ አካባቢ መስተዳድሮች ኮሚቴ ያቋቋመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ያለው የክልሉ መንግስትም ለዚሁ ተመሳሳይ ዓላማ የተቋቋመ ኮሚቴ ያቋቋመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሚሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት በማህበራዊ አገልግሎት በግል ተቋማት ላይ የተከሰቱትን ጥቂት ያሳይ ይሆን ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይዝ ያልተደረጉ በርካታ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበት አካባቢ ይሁን ስለሆነ እኔ ያልደረስንባቸው ተለቅመ ያላለቁ መረጃዎች ስላሉ
በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ ዘገባ ወደ ናይጄሪያ ወስደናል። በማህበራዊ መገናኛዎች ላይ ክትባትን በተመለከተ የተሰራጩ ሐሰተኛ መረጃዎችን ለመዋጋት መንግስት ያልሆኑ ድርጅቶች ጥረት እያደረጉ ነው። የቲሞቲ አብዲዞን ዘገባ በመቀጠል እናሰማችሁ። አየሩን የሞላው ሙዚቃ አንድ ግባለው ሱም የኮሮና ቫይረስ መከላከያ ክትባትን በተመለከተ ስለተሰራጨው የተሳሳተ መረጃ ግንዛቤ መስጠት ነው። በዚህ ከመኖራቸው ለተፈናቀሉ የሀገሩ ሰዎች በተዘጋጀ ጣቢያ ውስጥ ከሚኖሩት መካከል አብዛኛው ክትባቱ ደቂቅ መሳሪያ ወይንም ማግኔት በሰውነቱ ውስጥ የሚቀበርበት ሂደት መሆኑን በሚያትት የማህበራዊ መገናኛ ቪዲዮ ሰበብ ወደ ተሳሳተ መንገድ ተመርተዋል። ሄለን ነዋከውና ቡድኗ ለዚህ ችግር እልባት ለመስጠት እየተንቀሳቀሱ ይገኛሉ።
The records we get on the people who have been vaccinated.
ደረጃዎች እንደሚያሳዩት ለንደርስበት ከሚገባው ደረጃ ጋር ሲነጻጸር ናይጄሪያ ውስጥ የተከተቡ ሰዎች ቁጥር በመቶኛው እጅግ ያነሰ ነው። እኛም ከነዚህ ተጋላጭ ቡድኖች ጋር ስራችንን ጀምረናል። እነዚህ ሰዎች በታጠረ ስፍራ ውስጥ ኗሪ ናቸው።
In an enclosed place.
ኑዋኩ አይሲ ኢኒሼቲቭ የተሰኘ መከተብን ለማበረታታትና በሰብአዊ ድጋፍ ትምህርት ላይ ያነጣጠረ ተቋም ኃላፊ ናቸው። ግቡን ለማሳካት ተቋሙ ከሀገሪቱ የጤናና ብሔራዊ ቅንጅት ሚኒስቴር ጋር በትብብር በመስራት በሀገሪቱ ገጠራማ ስፍራዎች የሚኖሩ ተጋላጭ ቡድኖችን በመድረስ ላይ ይገኛል። አግነስ ባርቶሎሚው የአቡጃ ካምፕ የጽዳት መርሃ ግብር አባል ነች። እሷ ክትባቱን እንደምትወስድ ትናገራለች።
Then bring out the
sister. If they bring it, I'll take it.
ክትባቱን ወደዚህ ካመጡት እከተባለሁ። ይሁንና ክትባቱ እንዳልመጣ ነው የሚናገሩት። እኛም እየጠበቅን እንገኛለን።
እስካሁን ድረስ የኮሮና ቫይረስ መከላከያ ክትባትን የወሰዱ ናይጄሪያውያን ቁጥር ከመላ ህዝቡ ቁጥር ጋር ሲነጻጸር ከአንድ በመቶ ያነሰ ነው። ይህ ቁጥር የሀገሪቱ ባለስልጣናት በአመት ውስጥ ሊደርሱበት ካቀዱት 40 በመቶ ሽፋን ጋር ሲነጻጸር ደግሞ በአሳዛኝ ሁኔታ ትንሽ ነው። የናይጄሪያ በሽታ መቆጣጠሪያዎች ማዕከል ምንም እንኳን ሀገሪቱ ለወደፊቱ በቂ ክትባት የምታገኝ ቢሆንም አሁን ላለው ዝቅተኛ ክትባት የተሳሳቱ መረጃዎች አሉታዊ አስተዋጽኦ እያበረከቱ እንደሆነ አስተውቀዋል።
የጤና መድህን በሚመለከት ተግዳሮቶች መኖራቸውን ተረድተናል። ክትባት ከሚፈጥረው የበሽታ መከላከል አቅም ይልቅ ተፈጥሯዊ የመከላከል አቅም የተሻለ ነው የሚሉ ሹክሹክታዎችም አሉ። ክትባቱ ወደ ሰውነት ከዘለቀ በኋላ ሊያደርሰው የሚችለውንም በተመለከተ ተግዳሮቶች አሉ።
በዴልታ ዝርያ ምክንያት ናይጄሪያ የኮቪድ ስርጭት ብሎም ህይወታቸውን የሚያጡ ዜጎቿ ቁጥር እያሻቀበ ነው። የተጠቂዎች ቁጥር 193,000 ደርሷል። ቁጥሩ ከብዙ ሀገራት ጋር ሲወዳደር አነስተኛ ቢሆንም አሁንም ግን እየጨመረ ይገኛል። ባለስልጣናት እንደሚሉት የጤና ደህንነትን ለመጠበቅ ብቸኛው መንገድ ክትባት ነው። ሀገሪቱ የጋራዮሽ መድህን ላይ እስክትደርስ ከ200 ሚሊዮን ህዝብ መካከል 70 በመቶ መከተብ አለበት። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። አሁን በሙዚቃ አረፍ ብለን እንመለስ። ታምር ግዛው ምነዋ ትላለች። ስላመሻችሁ በእጅጉና አመሰግናለሁ። ሀብታሙ ስዩም በመስተንግዶው፣ ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።